BOA. የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም የአብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምፅ።
ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምፅ ሀብታሙ ስዩም ከአቀናባሪያችን ኤልያስ አስማረ ጋር አብሬያችሁ አመሻለሁ። ዛሬ ሁለት ከመልካም መንፈስ የሚያገናኙ አነቃቂ ጉዳዮችን እናነሳሳለን። የመጀመሪያው ቆይታ ከሚሪያም አለሙ ጋር ያስተዋውቀናል። ኢትዮጵያውያን ለሚያዘወትሯቸው ማህበራዊ መገናኛዎች ቤተኛ የሆነ ሰው ሚሪያም አለሙ እንግዳ አትሆንበትም። በየዕለቱ በምታቀርባቸው በቪዲዮ የታገዙ አነቃቂ ንግግሮችና የህይወት ምክሮች በርካቶች ያውቋታል። የግላዊ እድገት አሰልጣኝና አማካሪ የሆነችው ሚሪያም ከአራት ዓመታት በላይ በዘለቀ አገልግሎቷ ብዙሃን የሚገጥሟቸውን ችግሮች አንስታ መፍትሄ የምትላቸውን አጋርታለች። ለተጨማሪ ንግግርና ውይይት መነሻ የሚሆኑ ጉዳዮችን በመምዘዝ የማህበራዊ መገናኛ ዘውታሪዎች ብሩህ አላሚዎች እንዲሆኑ ስታበረታታም ሰንብታለች። ከእሷ ጋር ያደረግነው ዘለግ ያለ ቆይታ ቀድሞ ይደመጣል።
የሆነ ወቅት አለ በህይወትሽ፣ እሱን ደጋግመሽ እያሰብሽ ከሆነ ሌት ተቀን በነጋ ቁጥር ዛሬም እሱን ነገም እሱን ከነገ ወዲያም እያልሽ እሱን ብቻ ደጋግመሽ የምታስቢ ከሆነ መቼም ወደፊት መራመድ አትችይም። መቼም ከፊት እየመጣው ያለውን ጸጋ መቀበል አትችይም። ለምን? ያለፈው ላይ ነው ያለው አይምሮሽ። ለምን? ያለፈው ላይ ነው ያለው ስሜትሽ። ለምን? ያለፈው ነገር ላይ ነው ያለው ሐሳብሽ ባጠቃላይ። ስለዚህ ወደፊት ለመራመድ ያለፈውን ነገር ታዩ። ያለፈውን ነገር እንደ መረማመጃ አስቀምጠሽ እለፊው።
እንግዲህ በርካታ አነቃቂ መልእክቶችና የህይወት ምክሮችን በማህበራዊ መገናኛዎች ላይ በማጋራት ነው የምትታወቂው። አገልግሎቱን መጀመር አለብኝ እንድትይ ያደረገሽ መነሻ ምክንያት ምንድን ነው?
ከጀመርኩኝ ትንሽ ቆይቻለኝ። ከአራት ዓመት በላይ ሆነኛል። አሁን እንድጀምር ያነሳሳኝ ምክንያት ምንድን ነው? ይሄ ፐርሰናል ዴቨሎፕመንት ወይም ራስን በራስ የማሰልጠን ነገሩን በጣም ወደዋለሁ። ከልጅነት የጀምሮ ደስ የሚለኝ ነገር ነው እና ስለሱ ብዙ ነገሮችን አነብ ነበረ። በዛ ዙሪያ በተቻለኛ ቅ ቪዲዮች አይ ነበረ። በሚቻለኝ ሁሉ ራሴን ለማስተማር ሞክር ነበር እና ራሴ ላይ ደግሞ ለውጥ ለማምጣት ሞክር ነበረ። ያንን እያረኩ ቆየው እና የሆነ ጊዜ ላይ እንደዚህ የተወሰኑ ቪዲዮችን እየሰራሁኝ ለምን አላስተምርም ሳየው፣ በጣም ብዙ ሰው በእንግሊዝኛ ስትፈልግ ይህንን ነገር አለ፣ አክሰሱ አለ፣ ብዙ ሰዎች አሉ። ከፈለግ ዩቲዩብ ከፍተህ ብታይ፣ መጽሐፍ ልግዛ ብትል፣ ምንም እንደዚህ ኦዲዮ ላዳምጥ ብትል በእንግሊዝኛ በስፋት አሉ እንደዚህ አይነት ነገር የሚሰጡ ሰዎች። ግን በእኛ ሀገር ላይ ወይም በአማርኛ ቋንቋ ደግሞ ብዙም አልሰማውም እንደዚህ አይነት ነገር በወቅቱ ነው ሲጀምር። ስለዚህ እንደዚህ ባደርግ እኔ ያወቅኩትን ትንሽ ነገር ሰው ባሳውቅ ምናልባት የአንድን ሰው ህይወት መቀየር ችል ይሆናል። ህይወት መቀየር ባልችል እንኳን ምናልባት ቀናቸውን ብሎም ትንሽ ያን ደቂቃቸውን መልካም አድርገው ይሆናል ይህን መልእክት ሲሰሙ ብዬ ወሰንኩኝ እና እንደዛ ነው ማስተላለፍ የጀመርኩት ማለት ነው።
በየቀኑ ማለት ይቻላል በቪዲዮ ብቅ እያልሽ ሀሳብሽን ታካፊያለሽ። ከሌሎች ጉዳዮች በተለየ የእኔ ትኩረት መሆን አለባቸው የምትያቸው፣ ሰው ሊነቃቃባቸው ይገባል የምትያቸው ጉዳዮችስ አሉ ወይ?
በእርግጥ እነዚህ ብቻ መሆን አለባቸው ጉዳዮቹ ማወራበት ማስተምርበት ብዬ የወሰንኳቸው ነገሮች የሉ። ምንድነው የማደርገው የተቻለ አቅም ሰው እንደመሆናችን በአብዛኞቻችን መልኩ ቢቀያየርም የምናሳልፈው ነገሮች አንድ አይነት ናቸው። መነቃቃት፣ መነሳሳት የሚያስፈልገን ኦልሞስት ሁላችንም ነው እና በተቻለ አቅም ሁላችንንም ሊያካትት የሚችል ነገር ምንድን ነው ብዬ አስባለሁ። በፊት መጀመሪያ ላይ ብቻ ነበር እንደዛ የምቸገረው። አሁን እንኳን ብዙ ሰዎች ጥያቄ ጠይቁኛል፣ በውስጥ መስመርም ወይ ኮሜንቶች ላይ ኮሜንት አድማጮችን በጣም ስለማከብረው የሁሉንም ሰው ኮሜንት አነባለሁ። የትኛውም ሶሻል ሚዲያ ላይ ፖስት በማደርገው ላይ ኮሜንት ሳደርግ ኮሜንት አነባለሁ እና ጥያቄ የሚጠይቁ አሉ ብዙ ሰዎች እና ኦኬ፣ አንድ ሰው ከጠየቀ ትልቅ እድል አለ ሌላም ሰው ይሄ ጥያቄ ውስጡ አለ ማለት ነው የሚለው ነገር ማለት ነው። ስለዚህ በዛ የነዛን ሰዎች ጥያቄ በቪዲዮ ያደረኩኝ መልሰላችኋለሁ ማለት ነው። ያ ለብዙሃኑ መጠየቅ ፈርተው ሳይጠይቁ ለቀሩ ወይም ደግሞ እኔን ራሱ ለማያውቁኝ ያላዩ ትላልፈሙ መልክቴ በተለያየ አጋጣሚ ብቻ ይሄ ጥያቄ ልባቸው ስላሉ ሰዎች መልስ ይሆናቸዋል በሚል በዛ መልክ እንትንላለሁ። ስለዚህ ሁላችንም ሶሻል ላይፍ ላይ ልናሳልፋቸው የምንችላቸው ነገሮች ከቨር ለማድረግ ሞክራለሁ፣ ግን ስፔሲፊክሊ እንደዚህ ብቻ ነው ብዬ አልወስነው።
በአሁኑ ሰዓት ጥቂት የማይባሉ ወጣቶች ማህበራዊ መገናኛዎችን ላልተገባ ተግባር በመዋል ጉዳይ ይወቀሳሉ። ማህበራዊ መገናኛዎችን ለመዘላለፍ ለመጠላለፍ እየዋሏቸው ነው የሚል ትችት ይሰማል። በአንቺ ግምገማ ይሄ ትችት ምን ያክል እውነት ነው? ይሄ ሁኔታስ እንዲስተካከል ወጣቶች ምን ማድረግ አለባቸው?
ትችቱ በስቷል የሚለውን ነገር እውነት ነው የሚለውን ነገር እሱ እርግጠኛ አይደለሁም ያጠናሁት ነገር ስለሌለ በዛ ዙሪያ። ግን ምን አለ መሰለህ፣ በእኛ ማህበረሰብ ብቻ ግን አይደለም እሱ ነገር። አንድ እንዲታወቅ የምፈልገው ነገር በእኛ ማህበረሰብ ላይ ብቻ አይደለም ያለው፣ በዓለም ላይ ሰዎች ስንባል የምናሳያቸው ባህሪዎች አንድ አይነት ናቸው። ከየት የምንምጣ ምንም ቋንቋችን ምንም ይሆን መነሻችን በአብዛኛው የምናሳያቸው ጸባዮች አንድ ናቸው እና እነዚህ የትችት ነገሩ እኛ ጋር የጎላ ሊመስልን ይችላል፣ ግን እኛ ጋር ብቻ አይደለም ያለው፣ ሁሉም ላይ አለ። ግን እንዴት ነው ለወጣቶች ምክር ብሰጥ ብዬ ምለው ከምን አንግል ቢያዩት ነው የሚሻለው? እኔ ራሴ ካየሁት ማለት ነው፣ እኔም ቪዲዮዎች ፖስት ሳደርግ ትችቶችም ዘለፋዎች ምንም ይደርሰኛል። እሱ አይነት ኮሜንቶችም አሉ እንዳልኩ፣ ኮሜንቶች ስለማንም ያጋጥሙኛል። ግን እንደሱ አይነት ነገሮች ብዙ ጊዜ ልብ ስለው ምንድን ነው መሰለህ፣ ከየት ነው የሚመጣው? ያ ሰው ኮሜንት የሚያደርገው እንደዛ ብሎ ሰው ውስጡ በራሱ ደህና ስላልሆነ ነው፣ ውስጡ በራሱ ራሱ ጋር የሆነ ችግር ስላለ ነው ያ ሰው ሌላን ሰው ለመሳደብ ወይም ሌላ ሰው ለመዝለፍ የሚመስለውና እንደዛ የሚያደርጉ ሰዎች ካሉ ከሚያዳምጡ ሰዎች ራሳቸውን ቆም ብለው እንዲመረምሩ ይፈልጋለሁ ወይም ጠይቃቸዋለሁ። ራሳቸውን ቆም ብለው ለምንድን ነው እንደዚህ ያደረግኩት? ምንድን ነው እኔ ጋር የጎደለው? ምናልባት እንደዛ በማድረግ ለማግኘት እየሞከርኩ ያለው ምን አይነት ኢሞሽናሊ የሆነ ያጡት ነገር አለ? ኢሞሽናሊ ሲሰበሩ ነው ሌላን ሰው ለመጉዳት ወይም ለመስበር የሚነሱት ለማለት ፈልጌ ነው። ሰው በተቻለ አቅም እንደዛ የሚያደርግ ሰው ካለ ራሱን ቆም ብሎ ቢመረምር ነው። እንደ ተቀባይ እንደ አድማጭ ደግሞ እንደዛ የሚያደርጉ ሰዎችን ስናይ፣ ወጣቶችም ሆኑ ማንኛውም የዚህ ፕሮግራም አድማጮች እንደዛ የሚያደርጉ ሰዎችን ስናይ፣ ሲሳደቡ መልስን መሳደብ፣ ሲዘልፉ መልስን መዝለፍ አይደለም መልሱ፣ እሱ አይደለም መፍትሄው። ለምን ቅድም እንዳልኩት የተጎዳ ሰው ነው ሌላን ሰው ሊጎዳ የሚነሳው። ስለዚህ ያ ሰው የሆነ ነገር ስለተጎዳ ስለተጎዳች የሆነ ነገር ውስጣቸው ስለጎደለ ነው እና በዛ ሚኒት በተቻለ አቅም በፍቅር እንመልስላቸው ለእነዚህ ሰዎች፣ በተቻለ አቅም በመልካም እንመልስላቸው እነዚህ ሰዎች። እውነቴን ነው የምልህ፣ እንደዛ ስናደርግ እነዛ ሰዎች ትብር ሲሉ ታገኘዋለህ። ለምን ሰውን ለመጉዳት ብሎ አይደለም፣ ውስጣቸው የሆነ ነገር ስላለ ነው እንደዛ የሚያደርጉት። ግን ያን ያወቀላቸው ሰው የለም እና ስለዚህ ያንን ነገር ስናይ መልሰን መዝለፍ ወይ መልሰን መሳደብ መፍትሄ አይሆንም።
ያልተፈለጉ ልምዶችን ለመተው የሚረዳን ነጥብ ምንድን ነው? ለሰው መናገር ፈቃደኛ ከሆናችሁ ደግሞ ሶሻል ሚዲያ ላይ መለጠፍ። ሶሻል ሚዲያ ላይ የምትለጥፉት ምናልባት ሁሉንም ነገራችሁን ታሪካችሁን አውጥታችሁ ሳይሆን እንደዚህ እንደዚህ አይነት ነገር ላቆም ነው ወይም ደግሞ እንደዚህ እንደዚህ አይነት ነገር ልጀምር ነው ብላችሁ የምትጀምሩበትን ቀን አርጋችሁ መጻፍ ወይም ደግሞ ለምታምኑት ለሚቀርባችሁና የት እየደረስክ ነው አደረግ ወይ ብሎ ለሚናገራችሁ ሰው መናገር ነው በስድስተኝነት። ያ ተጠያቂነትን ያመጣል። ስለዚህ ያ ሰው ምን ይለኛል እንዴ ሶሻል ሚዲያ ላይ በሙሉ ለጥፌዋለሁ ሰው ምን ይለኛል ብለን እናደርገዋለን።
ሚሪያም፣ መልእክቶችና የህይወት ምክሮችን ለተከታዮችሽ በምታካፍበት ጊዜ ከማህበራዊ መገናኛ ተከታዮችሽ ምን አይነት ምላሾችን እያገኘሽ ነው? የሚያበረታቱሽ ይበዛሉ ወይንስ ሙከራሽን የሚነቅፉት ይበዛሉ? የማትረሻቸውን አስተያየቶች ለምሳሌነት ወይም ለአብነት ልታጋሪኝ ትችያለሽ?
እሺ፣ በስመ አብ። እንደሱ በጣም ብዙ ናት። ምንድነው መሰለህ ሚደርስኝ አስተያየቶች መጀመሪያ ስጀምር ካለው እንጂ እንነጻ ነው መጀመሪያ ስጀምር እንደዚህ አይነት አስተያየቶች ሚደርስኝ አስተያየቶች ይሄ ዘለፋው ነገር ትንሽ የበዛበት ሁኔታ ነበር መጀመሪያ የመናገሩ ነገር የነሳደቡ ነገር ግን እኔ የተነሳሁበት አላማ አንድ ቪዲዮ ስሰራ ቀድም እንዳልኩ አንድ ሰው ህይወት ሊቀይር ይችላል እንዴ ህይወታቸውን ባልቀይር ደቂቃቸውን እቺን እኔ ላዳመጥበት ደቂቃ ሷን አስተካክልላችሁ ያለው ሚለው እምነት ስለነበረኝ ከመጀመሪያም ተነሳ ሁልጊዜ አስተያየቶች ሲደርሱ እንደዚህ አይነት ነገሮች ዘለፋዎቹ ቢበዙ አንዲት ምጣላት አለ አንዲት ወይ በጣም ህይወቴን እኮ በቃ አስተካከልሽው ቀየርሽው ጥሩ ተሰማኝ ተነሳሳው ምን ነገር ካለ ትኩረቴ እዛ ላይ ነበር ማረገው መጀመሪያ ማለት ነው አሁን በጣም ከሚገርም በላይ አዶን ነው 98% ማለት ይችላል በጣም መልካም አስተያየቶች ናቸው የሚደርሱኝ ሁሌ በሁሉም ሶሻል ሚዲያ ላይ ፕሪቲ ማች ሁሉም ላይ ያለው ሊንክድኢን ፌስቡክ ኢንስታግራም ዩቲዩብ ቲክቶክ ላይ ማለውና በአብዛኛው መልካም ነገር ነው የሚደርሰኝ የትኛው በጣም ኢምፓክት ፈጥሮብሻል የሚለው ከባድ ነው በጣም ብዙ ስለደረሰኝ ግን I think ከሁሉም የሚበልጥብኝ ምንድነው በውስጥ መስመር ያው confidential information ስለሆነ የግል information ስለሆነ በውስጥ መስመር የሚልኩልኝ ሰዎች የበለጠ ሞር ያበረታችኛል ምን ያህል ህይወታቸው እንደተቀየረ ምን ያህል ለውጥ እንዳመጡ ምን ያህል በቃ የኔን ቪዲዮዎች ብቻ በመስማት በቃ ምን ያህል ለውጥ እንዳመጡ ሲነግሩኝ እሱ እንዲበረታ እንድቀጥል ያደርገኛል በከባዱም ሰዓት በጨለማውም ሰዓት እንድቀጥል አረጋኛልና እነሱ ነገሮች በጣም ነው ሞዳቸው አስተውሳቸዋለሁ ግን ያው ኮንፊደንሻል ስለሆነ ብዙ ሼር ማድረግ አልችልም ከዛ በተጨማሪ ደግሞ ሶሻል ሚዲያ ላይ ሰራቸው ቪዲዮዎች ብቻ ሳይሆኑ ሰርቲፋይድ ኮች ነኝ አይ ዶንት ኖ ስም ታከሆነና ላይፍ ኮች ነኝ ወይ ህይወት አሰልጣኝ ወይ ትንሽ ትንሽ ደግሞ ማማከር አገልግሎት እሰጣለሁ በሱ ዙሪያ ደግሞ የሚሰጡኝ አስተያየቶች የበለጠ ደስ ይለኛል ማለት የሰው ህይወት ሲቀየር አብሬያቸው ነው ቁጭዬ ነው ማያቸው በሚንተራው ስራ ለውጣቸው አብሬ ነው ኤክስፒሪየንስ ማደርገውና በጣም ነው ደስ የሚለኝ እና እንደውም የተወሰኑትን አስተያየቶች ዌብሳይቱ ላይ አድርጌያቸዋለሁ ከሱ ከኮችም ያገኘኋቸውና በጣም ነው ደስ የሚለኝ እና ማጆሪቲው መልካም አስተያየት ነው ደስ የሚለኝ
ኢትዮጵያን ወጣቶች በየቀኑ እጅግ ፈታኝ ነገሮች ይገጥማቸዋል የሥራ አጥነት ችግር አለ ሀገሪቱ ውስጥ ያለው አለመረጋጋትም የራሱ ፈተና አለው በእነዚህ መሰናክሎች ውስጥ አልፈው ለስኬት እንዲበቁ እንደዚህ ያሉ አነቃቂ መልእክቶችና ምክሮች በምን መልኩ ነው ሊያግዟቸው የሚችሉት አብረው የሚነሳ ሌላ ጥያቄም አለ እንደዚህ ያሉ ሐሳቦች ብቻቸውን አላሚነትን ብቻ የሚያገዝፉ ነገር ግን ከእውነታው ጋር የማይገናኙ ናቸው ሰዎች ሐሳባዊ ብቻ ሆነው እንዲቀሩ ያደርጋሉ የማይጨበጥ ህልም ብቻ እየወለዱ እንዲኖሩ ያደርጋሉ የሚሉ የጎንዮሽ ትችቶች አሉ።
በጣም አሪፍ ጥያቄ ነው። ዋው! ደስ የሚል ጥያቄ ነው። ምን አለ መሰለህ፣ አሁን ለምሳሌ ትምህርትን እንውሰድ። ትምህርት ቤት አይ ቲንክ ሁላችንም ከሞላ ጎደል ትምህርት ቤት ሄደን ተምረናል። የግድ በተለይ ኢትዮጵያ ውስጥ ካደግን የግድ ስለሆነ ትሄዳለህ ትምህርት ቤት እና ስለ ትምህርት እናንሳ እና ትምህርት ቤት ስትሄድ ወደድክም ጠላህም የሆነ ክላስ ስትቀመጥ አስተማሪው የሆነ ነገር ያስተምርሃል አይደል? ከዛ በኋላ እዛ ጋር የሚሰጥህ ኢንፎርሜሽን አስተማሪው ቲዮሪ ብቻ ነው፣ በቃል ብቻ ነው አይደል? እና መናገር የሚችለውን ያወቀውን ያስረዳሃል፣ ያስተምርሃል፣ ትጽፋለህ፣ እዛ ጋር የምንለያይ ያንን ነገር ተምረህ ፈተና ላይ ስትቀመጥ ግን ውጤታማ እንድትሆን የሚያደርግህ ነገር ምንድን ነው? እሱን መስማትህ ብቻ ነው አይደለም አይደል? በአብዛኛው ጊዜ አንተን እየጠየኩ ነው አፍታራሽ
አይደለም በሚለው ለያዘው
አይደለም ማለቴ ማጥናትም አለበት አይደል? ያንተ እንትን መጨመር አለበት አይደል? ያንተ ጥናት መጨመር አለበት እንጂ አስተማሪውን ቁጭ ብለህ ብቻ ስለሰማኸው እስከመጨረሻው ውጤታማ አትሆንም። የተወሰነ ውጤታማ አልሆን ትችላለህ፣ አስተማሪው ያለውን ታስታውስ ትችላለህ። አንዳንዶች እንደዛ ያድርጎ በዝናቸው ግን እስከመጨረሻው አያዛልቅም። በጣም ብሶች አውቃሉ እንደሱ። ለምን? ያንተ ጥረት መጨመር ስላለበት አይደል? አንተ ማጥናት አለብህ፣ አንተ ሌላ ነገር ተጨማሪ ማንበብ አለብህ፣ የሚሰጠን ሆምወርክ መስራት አለብህ አይደል? እንደዛ ስትሆን ነው ውጤታማ የምትሆነው። ልክ ነኝ?
የጋዜጠኝነት ጠያቂነትን ትቼ መላሽ መሆኔ ሌላ ፈተና
ስላስገባ አንድ እኔን ኢንተርቪው ስታደርግ የምታገኘው ነገር ይሄ ነው። ሰው እኔ ኢንተርቪውንም ወደ ትምህርት ስለምቀይረው ነው እና ጥያቄ ጠይቃሉ የሚጠይቁኝ ሰዎች። እንድናውልልን የፈለግኩት ትምህርት ላይም ያንተ ጥረት ያስፈልጋል አይደል? ይሄ አናሎጂ የሚሰጠው ነው። ሰው ምን ሲጠያየው መልሳለሁ በትክክል ላይ ሰው ትምህርት ላይ የራስ ጥረት ሲካከልበት ነው የምትቀይረው። ይሄም እንደዛ ነው። ማንኛውም የሚሰሙት ወጣቶች ማነቃቂያ መልእክት ትምህርት፣ በነገራችን ላይ እኔ አነቃቂ ንግግሮችን ብቻ ለምናገረው አስተምራለሁ። በትክክል ላይ ገብቼ ሳስተምራውን ስትራቴጂዎችን አስተምራለሁ። ምን ማድረግ እንዳለባቸው እናገራለሁ። ምናልባት በአንድ ደቂቃ ቪዲዮም ቢሆን በተቻለ እሱን ለማስገባት እሞክራለሁ። እና እነዚህን ነገሮች መስማት ብቻ ዋጋ የለውም፣ ግን ትምህርት እያስተማርን ነው እና ትምህርቱን ወስደህ ምን ማድረግ አለብህ ለውጥ ለማምጣት መጠቀም አለብህ። አንተ ስትሰራ ነው ለውጥ የምታመጣው፣ ምንም ይሁን የትምህርት ቤት ትምህርት ቢሆን ይሄ ማነቃቂያ መልእክት ቢሆን። ስለዚህ አሁን እዚህ ጋር ለምሳሌ የሆነ ቪዲዮ ስለኔ ሰማ የሆነች አንድ ደቂቃ ምናምን እና ለምን ቁጭ ብለሃል? ላይክ ተነስ፣ መሄድ አለብህ፣ መንቀሳቀስ አለብህ፣ አሁን ነው ጊዜው፣ ማድረግ አለብህ፣ ባለህ ነገር ባለህ አቅም ተነስ ስልህ ሰምተህ አዎ ይሄ ነገር በጣም ደስ ይላል ብለህ ቁጭ ካልክ ለውጥ አታመጣም። ያንን ነገር እንደሰማ ግን ተነስተህ ህልም አለ፣ ወደ ህልም ሊያስኬድ የሚችል ነገር ትንሿን እርምጃ አንድ ስተት የምታስኬድህን ነገር እዛች ላይ ማድረግ ከቻልክ ያ ሲደማመር የተወሰነ ጊዜ በኋላ ትልቁን ለውጥ ታየዋለህ ማለት ነው። ስለዚህ ማነቃቂያ ብቻውን ዋጋ የለውም፣ ትምህርትን ብቻውን ዋጋ የለውም። ዋጋ የሚኖረው አክሽን ስንወስድ ነው፣ እኛ እርምጃ ስንወስድ ነው፣ እያንዳንዳችን የምንሰማው ይህንን መልእክት ማለት ነው።
በጣም አመሰግናለሁ ሚሪያም አለሙ፣ የአነቃቂ ንግግሮች አቅራቢ፣ የግል ስብዕና ግንባታ አሰልጣኝ፣ አስተማሪም ነሽ። የጀመርሽው ሁሉ ተሳክቶ ብዙሃንን የሚጠቅም እንዲሆን እመኝልሻለሁ። ለነበረን ቆይታ በድጋሚ አመሰግናለሁ።
እኔ ምድሪ በጣም አመሰግናለሁ ሀብታሙ ስለጋበዝከኝ። ሁሉንም አድማጮች ደግሞ ጊዜያችሁን ሰጣችሁ ስላዳመጣችሁ በጣም ነው የማመሰግነው። ማንኛውም ጥያቄ ካላችሁ አድማጮች ለእኔ በየትኛውም ሶሻል ሚዲያ ላይ ታገኙኛላችሁ፣ መጠየቅ ትችላላችሁ። ሚሪያም ቻናል ነው የሚባለው ቻናሌ። ምንም አይነት ጥያቄ ካላችሁ ጠይቁኝ። የግል ስልጠናም ከፈለጋችሁ ከኔ ጋር ለማድረግ እሱንም ስለምሰጥ እንዴት ልታገኙ እንደምችሉ ልጠይቁ ትችላላችሁ። በጣም አመሰግናለሁ።
ኢትዮጵያ በማደጉ የተወሰደች የ12 ዓመት ህፃን ከአሜሪካዊቷ እናቷ ጋር በመሆን በኢትዮጵያ ያሉ ህፃናት የማንበብና መጻፍ ክህሎታቸው እንዲያዳብሩ የሚያስችሉ መጻሕፍትን እየጻፉና በነጻም እያዳረሱ ይገኛሉ። ሰፊ ልብ ትልቅ ህልም ብለው ባቋቋሙት ድርጅት አማካኝነት እስካሁን በአማርኛ፣ ትግርኛ፣ ኦሮምኛና ሶማሊኛ የተጻፉ አዳዲስ ታሪክ ያላቸው ከ100,000 በላይ መጻሕፍትን በተለያዩ የሀገሪቱ ክፍሎች ያዳረሱ ሲሆን በኢትዮጵያ መሰረታዊ ትምህርት እንዲስፋፋ የማገዝ ዓላማ እንዳላቸው ይናገራሉ። የድርጅቱን መስራች ኤሊኖር አንጀሊተስንና ልጇን ሌላ አንጀሊተስን ያነጋገረቻቸው ስመኝሽ ቆይናት ቀጥሎ ይቀርባል።
በዩናይትድ ስቴትስ ሲያትል ከተማ ነዋሪ የሆነችው አሜሪካዊቷ ኤሊኖር አንጀሊተስ በወጣትነታቸው ከኢንዶኔዥያና ከኔዘርላንድ በስደት ወደ አሜሪካ ከመጡ ወላጆቿን የተወለደችው። ባለቤቷም እንዲሁ ለከፍተኛ ትምህርት ወደ አሜሪካ የመጣ ግሪካዊ ሲሆን ቺካጎ ውስጥ ተዋውቀው ከተጋቡ በኋላ ካፈሯቸው ሁለት ወንዶች ልጆች በተጨማሪ የስድስት ወር ህፃን ሆና ከኢትዮጵያ በማደጉ የወሰዷት የ12 ዓመት ልጅ አለቻቸው ሌላ አንጀሊተስ።
We met Layla for the first time as a 6-month-old in Addis Ababa. My husband and I went together.
ሌላ ለመጀመሪያ ጊዜ ተዋወቅናት የስድስት ወር ህፃን እያለች አዲስ አበባ ላይ ነው። እኔና ባለቤቴ አብረን ነበርን እና በጣም ደስ የሚል ስሜት ነበረው። በተለይ ባለቤቴ ሁለት ልጆች ተወልደው ሲያቀፋቸውና እንኳን ደስ አለ ሲሉት የተሰማው ስሜት ነበር የተሰማው።
የስደተኝነትን ህይወት በየግላቸው የሚያቆት ኤልኖርና ባለቤቷ ሌላ ስለ ሀገሯ እንድታውቅ ወደ ኢትዮጵያ ወሰዷት ገና የ3 አመት ልጅ ያለች ነበር። ይህን የመጀመሪያ ጉዟን ባታስተውሰውም ሌላ ከእናቷ ጋር በተደጋጋሚ ወደ ኢትዮጵያ ያደረገቻቸውን ጉዞዎች በጽሁፍ ታሰፍር ነበር።
It was always really awesome to remember writing the memories of being able to put those memories onto the pages and sharing them with everyone around the world.
I'm not just simulating. ኢትዮጵያ ሄጅ ያሳለፍኳቸውን ትዝታዎች በወረቀት ላይ ስጽፋቸውና ለሰው ሳካፍላቸው በጣም ደስ ይለኛል።
እነዚህ ጉዞዎች ናቸው ዛሬ በርካታ የኢትዮጵያ ህፃናትን ማንበብና መጻፍ የሚያበረታቱ ስነ ምግባርን የሚያነጹና በኢትዮጵያ መሰረታዊ ትምህርትን የሚያስፋፉ መጻሕፍት መነሻ የሆኑት። እናትና ልጅ ሰፊ ልብ ትልቅ ህልም በሚል ባቋቋሙት ድርጅት በተለያዩ የኢትዮጵያ ቋንቋዎች የተጻፉ የህፃናት መጻሕፍትን በነጻ እንደሚያሰራጩ ኤልኖር ትናገራለች።
It struck me that how is a child going to learn to love to read and see reading as a tool to their future if they don't get to practice with books that draw them in?
በጣም ልቤንነካው ነገር ልጆች መጻሕፍት ማግኘት ካልቻሉ እንዴት ለወደፊት ህይወታቸው ጠቃሚ የሆነውን የማንበብ ፍቅር ሊያዳብሩ ይችላሉ የሚለው ነው። ኢትዮጵያ ውስጥ የልጆች መጻሕፍት ብዙ የሉም። ይህ አሜሪካና አውሮፓ ውስጥ የማይታሰብ ነው። ጎንደር ውስጥ ላይብረሪ አሳድሰን መጻሕፍቶችን ስንፈልግ 1-5 መጻሕፍ ወደ አሳተመ የጀርመን ድርጅት ጠቆሙኝ። ያ ነው ምን ያክል የመጻሕፍት ችግር እንዳለ ያመለከተኝ።
Our goal is by closing this gap, one big gap is the lack of early reader books.
ስለዚህ አላማችን ይህንን ክፍተት መሙላት ነው። አዳዲስ ታሪክ ያላቸው በኢትዮጵያ የተለያዩ ቋንቋዎች የተጻፉ 200 መጻሕፍቶችን ለማሳተም የሚጥር ሌላ ድርጅት እስካሁን አላውቅም። በሁለት ቋንቋዎች ስለሚጻፉ ልጆች የእንግሊዝኛ ችሎታቸውንም ያሻሽላሉ። ዋናው አላማችን ግን አንድ ላይብረሪ መሙላት የሚችል መጻሕፍቶችን ማዘጋጀት ነው።
ድርጅታቸውን ባቋቋሙ በአራት ዓመት ጊዜ ውስጥ ኤልኖርና ሌላ 105,000 መጽሐፍትን በኢትዮጵያ ለሚገኙ ህጻናት ያደረሱ ሲሆን ከነዚህ ውስጥ 107 በተለያዩ በጎ ፈቃደኞች የተጻፉ አዳዲስ ታሪኮች ናቸው። ሌላም ከእናቷ ጋር በመሆን 2 መጽሐፎችን የጻፈች ሲሆን በተወለደችበት ሀገር ያሉ ህጻናትን መርዳት በመቻሏ በጣም ደስተኛ ናት።
It makes me feel like super proud. A fact that like no one can take it away from me and that I've given back to my birthplace means so much.
ማንም የማይወስድብኝ የተለየ ኃይል ያለኝ መስሎ እንዲሰማኝ ያደርገኛል። ለተወለድኩበት ሀገሬ የሆነ ነገር ማድረግ መቻሌ ለኔ በጣም ትልቅ ነገር ነው። አንድ ጊዜ የልጆች ትምህርት ቤት ሄጄ አንዲት ማንበብ የምትወድ ልጅ ተዋወቅ። በአማርኛም በእንግሊዘኛም መጽሐፎቹን ስታነብ ሳያት በጣም ትልቅ ኩራት ተሰማኝ።
ሌላ መጽሐፎቹን ከመጻፏ በላይ የሚያስደስታት ግን እሷና እናቷ ኢትዮጵያ ውስጥ ትምህርት ማግኘት ላልቻሉና መጽሐፍትን እንደ ልብ ለማያገኙ ልጆች መጽሐፍት እንዲያገኙ መርዳታቸው ነው።
I want for them to be able to experience the books that I experience. I want them to be able to travel into new worlds and to be able to write.
ኢትዮጵያ ውስጥ ያሉ ህጻናት እኔ ያነበብኳቸውን መጽሐፎች ማንበብ እንዲችሉ ፈልጋለሁ። እንደኔ የመጓዝ እድል አግኝተው የተለያዩ ዓለሞችን እንዲያዩ ያዩትንም ነገር እንዲጽፉ መኛለሁ።
ሌላና እናቷ የሚያዘጋጇቸው መጽሐፎች በዋናነት ኢትዮጵያ ውስጥ ላሉ ህጻናት መማሪያ እንዲሆኑ የተዘጋጁ ቢሆንም ድርጅቱ ራሱን በገንዘብ እንዲያግዝና የመግዛት አቅም ያላቸው ሰዎችም ቢሆኑ መጽሐፎችን ለልጆቻቸው እንዲገዙ በአማዞን ድረ ገጽ አማካኝነት ለገበያ ይቀርባሉ። መጽሐፎቹ ህጻናትን ማንበብና መጻፍ እንዲችሉ ከማገዝ በተጨማሪ ስነ ምግባርና ባህልን የሚቀርጹ ታሪኮች እንዲይዙ ሆነው በበርካታ በጎ ፈቃደኛ ባለሙያዎች የተጻፉ እንደሆነ ኤልኖር ትገልጻለች።
Well, we founded this organization with the belief that collaboration was a key element.
ይህን ድርጅት ያቋቋምነው በትብብር መስራት እንደምንችል በማመን ነው። ኢትዮጵያ ውስጥ የሚሰራ ሌላ የርዳታ ድርጅት መሆን አልፈልግም። ስለዚህ አብረው የሚሰሩ ብዙ አሉ። እንደውም አብረውን የሚሰሩ ሰዎች በጨመሩ ቁጥር ነው ስኬታችንን የምንለካው። ሁሉም ሰው እንዲሳተፍ እንፈልጋለን።
For example, we did a collaboration with an organization called WEMA that got our books in Tembarsa and Amharic to, you know, rural Ethiopia for their schools and libraries.
WEMA የሚባል ድርጅት የኛን መጽሐፎች ወስዶ በጣም ገጠር በሆኑ የኢትዮጵያ ክፍሎች ውስጥ የሚገኙ ትምህርት ቤቶችና ላይብረሪዎች ያዳርስልናል። ያ በጣም ያስደስተናል። ስለዚህ ሌሎች በኢትዮጵያም ከኢትዮጵያም ውጭ የሚገኙ አርቲስቶች፣ ጸሐፊዎች የዚህ ፕሮጀክት አካል እንዲሆኑ እንፈልጋለን።
መጽሐፍትን ከማዳረስ በተጨማሪ ሌላና እናቷ ሌላ በተወለደችበት በባህር ዳርና በጎንደር ከተማ ላይብረሪ በመክፈት ለተማሪዎች አገልግሎት ይሰጣሉ። ከእናቷ ጋር በመተሰራው በጎ ስራ ደስተኛ የሆነችው ሌላ ስታድግ ጸሐፊ መሆን ትፈልጋለች።
ስታድግ
ጸሐፊ መሆን ነው የምፈልገው። ደስ የሚል ስራ ነው። በቃ ድንገት መጻፊያ አንስቼ ስጽፍ የራሴን ዓለም ፈጥራለሁ። ያንን ማድረግ መቻሌ ልክ የተለየ ኃይል ያለኝ መስሎ እንዲሰማኝ ያደርገኛል።
The fact that I could do that felt like a superpower.
ሌላና እናቷ ኤልኖር የሚወዱት አንድ የኢትዮጵያ አባባል አለ። ድር ቢያብር አንበሳ ያስር። ከተባበርን ኢትዮጵያ ውስጥ የተማሩ ህጻናትን ቁጥር ማሳደግ እንችላለን ብለው ያምናሉ። ከተለያዩ በጎ ፈቃደኞች ጋር በመተባበርም በዚህ አመት ብቻ ተጨማሪ 100,000 መጽሐፍትን ለኢትዮጵያ ህጻናት ለማዳረስ እቅድ አላቸው። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ።
አብራችሁን ስላመሻችሁ በእጅጉና አመሰግናለን። ሀብታሙ ስዩም በመስተንግደው፣ ኤልያስ አስማረ ደግሞ በቅንብሩ እስካሁን ድረስ አብረናችሁ ነበርን። መልካም ሳምንት ይሁንላችሁ። ደህና ደሩ። ፍርሃት ይለኛል።